Gambino VOA.
የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እነስልኝ እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት የጋቢና ቪኦኤ መርሃ ግብር ጀምሯል። ለዛሬ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል መራጠን ይዘንላችኋል። ፕሮግራሙን በመምራት ኤደን ገረመው ከኤልያስ አስማርና ከመላው የአሜሪካ ድምጽ ዘጋቢዎች ጋር አብሬያችሁ አመሻለሁ። አብራችሁ ኦባላ ኦባላ በሚኒሶታ ግዛት ኦስቲን ከተማ ምክር ቤት አባል ለመሆን ተወዳድሮ ያሸነፈ ትውልደ ኢትዮጵያዊ ነው። ገና የአሜሪካ ዜግነቱን ባገኘ በአመቱ ለዚህ ድል የበቃው የ27 አመት ወጣት እዚህ ከመድረሱ በፊት ብዙ ውጣ ውረዶችን አይቷል። በኦስቲን ግዛት ታሪክ ለየት ያለው ድሉ ለብዙ ስደተኞች ተስፋን እንደሚፈነጥቅም ይናገራል። ከኦስቲን ከተማ ምክር ቤት አባል ኦባላ ኦባላ ጋር አጭር ቆይታ ያደረገው ሀብታሙ ስዩም ቀጣዩን ዘገባ አሰናድቷል።
በሚኒሶታ ግዛት የምትገኘው ኦስቲን ከተማ ምክር ቤት አዲስ ታሪክ ከሰሞኑ መዝግቧል። ተከታታይ 4 ዓመታት ከተማዋን ከሚያገለግሉ አዳዲስ የምክር ቤት ተመራጮች መካከል አንዱ ትኩረትን ስቧል።
I feel very great because
150 ዓመታት በኋላ ለመጀመሪያ ጊዜ የኦስቲን ከተማ የመጀመሪያውን ስደተኛ የመጀመሪያውን ትውልድ ኢትዮጵያዊ እኔን መምረጧ ይላቀ የደስታ ስሜት ፈጥሮብኛል። አሳካዋለሁ ብዬ ያሰብኩት አልነበረም። ሆኖም በእግዚአብሔር ድጋፍና በታታሪነት ቀጠልኩበት።
የብዙዎች መነጋገሪያ ከሆነው የሰሞኑ ድል በፊት የ27 ዓመቱ ኦባላ ኦባላ ፈታኝ ምዕራፎችን አካሏል።
Originally I was born in Ethiopia and after
ኢትዮጵያ ውስጥ ነው የተወለድኩት። እንደ አውሮፓ አቆጣጠር በ2003 ኢትዮጵያ ውስጥ በጋምቤላ የዘር ማጥፋት ሲፈጸም እኔና ቤተሰቦቼ ወደ ደቡብ ሱዳን ተሰደድን። ከሶስት ሳምንታት በኋላ ደግሞ ወደ ኬንያ አቀናን። ኬንያ ውስጥ በሚገኝ ስደተኞች ጣቢያ ወደ 10 ዓመት ለሚጠጋ ጊዜ ኖረናል።
ኦባላ ኦባላ ከኬንያ ስደተኞች ጣቢያ ወደ ዩናይትድ ስቴትስ የመጣው የዛሬ 7 ዓመት ነበር። የዛሬ ዓመት ደግሞ የዩናይትድ ስቴትስ ዜግነትን አግኝቷል። ከ5 ዓመት ወዲህ የኖረባት ኦስቲን ከተማ ምክር ቤት አባል ለመሆን ከመወዳደሩ በፊት በማህበረሰብ አገዝ ስራዎች ውስጥ ንቁ ተሳታፊ እንደነበረ ያውሳል።
Well before I haven't really interested in becoming a politician but I am just
ወደ ፖለቲካው ዓለም ከመሳቤ በፊት በሲቪክ እንቅስቃሴዎች ውስጥ ንቁ ተሳታፊ ነበርኩ። ሁልጊዜም ሰዎችን መርዳት ፈልጋለሁ። የስሜቴ ጀመረው ትምርት ቤት በነበርኩበት ጊዜ ነው። በሁለተኛ ደረጃ ትምርት ቤት በኮሌጅና በስራ ህይወቴ ውስጥ ቀጥሏል። ለብዙ ተግባራት ላይ ሳተፍ ነበር። ትምርቴን ከጨረስኩ በኋላ ወደ ኦስተን ከተማ ተዘዋወርኩ። እዚያም እንደደረስኩ በማህበረሰብ ስራዎች ውስጥ መሳተፍ ጀመርኩ። ወደዚች ከተማ ከመጣሁ በኋላ ያደረኩት የመጀመሪያው ነገር ወደ ከንቲባው ቢሮ በማምራት ለማህበረሰቡ ላደርግ የምችለው ነገር ካለ መጠየቅ ነበር። ከንቲባው በእጅጉ ነበር የተደነቀው። ከዚያ በኋላ በማህበረሰባዊ ስራዎች ውስጥ ንቁ ተሳታፊ ሆኜ ቆይቻለሁ። በዚህ ምክንያት ነው ዛሬ የደረስኩበት ደረጃ ላይ የተገኘሁት።
በወጣትነት እድሜው ለትልቅ ኃላፊነት የበቃው ኦባላ ኦባላ የሱ ስኬት ለተቀረው የአፍሪካ ስደተኞች ማህበረሰብ መማሪያ እንዲሆን እንደሚሻ ይናገራል። እሱ መንገድ ለብዙሃን የብርታት ምንጭ ይሆን ዘንድ ደጋግሞ ያስገነዝባል።
Well this is a message that I'm sending out to every immigrant, every refugee, those who are in diaspora.
ለማናቸውም ስደተኞችና ፍልሰተኞች የዳያስፖራ ማህበረሰብ አባላት የማስተላልፈው መልእክት ቢኖር ዩናይትድ ስቴትስ አሁንም ድረስ የመልካም እድሎች መገኛ ምድር ናት። ወደ አሜሪካ በጥሩ ራዕይ ግብ ሰንቃችሁ ከመጣችሁ የአሜሪካ ህልም የሚሰኘውን ታሳካላችሁ። የአሜሪካ ህልም አሁንም በህይወት አለ። ሆኖም ግን እንዲሁ በነጻ አይመጣም። ከምቾት ቀጠናችሁ ወጣችሁ በትጋት መስራት ይጠበቅባችኋል። ከልማችሁ ከመያስተናክሏችሁ ነገሮች መራቅ ይጠበቅባችኋል። ባቋራጭ ሁሉንም አይነት ህልም ማሳካት አትችሉም። ትክክለኛው መንገድ ከተከተላችሁ ግን ካሰባችሁበት ትደርሳላችሁ። ይሄ ለሁሉም አፍሪካዊ ወጣት ወንድሞቼና እህቶቼ በተለይም ደግሞ ለኢትዮጵያውያን ማህበረሰብ የሚሆን ነው። በአሜሪካ ለሚኖሩትም ጋምቤላ ውስጥ አሊያም ኬንያ ውስጥ በስደተኛ ጣቢያ ውስጥ ለሚኖሩትም ጭምር ነው።
Anything, no matter where you come from.
እንደተባበሩት መንግስታት የስደተኞች ድርጅት ሪፖርት በዓለም ላይ ከሚገኙ ስደተኞች መካከል ከአራቱ መካከል አንዱ ከሳህራ በታች ባሉ ሀገራት ውስጥ ተጠግቶ ይኖራል። ኢትዮጵያና ኬንያን የመሰሉ ሀገራት በሚሊዮኖች የሚቆጠሩ ስደተኞችን አስጠግተዋል። የስደተኞች ኑሮ በፈተና የተሞላ ነው። በመሰል ህይወት ውስጥ ያለፈው ኦባላ ይሄ ቀን አላፊ ነው ይላል።
Refugee is just a condition that you are in for temporary. You know, refugee is not something that you can leave.
ስደተኝነት ለተወሰነ ጊዜ የምትቆዩበት ሁኔታ እንጂ ዘላለማዊ አይደለም። ለነሱ ያለኝ ብቸኛ መልእክት ተስፋ ማድረጋቸውን እንዲቀጥሉ የትም ቦታ ቢሆኑ ተስፋ እንዳይቆርጡ ነው። አንድ ቀን ካላችሁበት ቦታ ለቃችሁ የተሻለ ስፍራ ላይ ትገኛላችሁ። በአሜሪካ፣ አውሮፓ፣ በአውስትራሊያ፣ በእንግሊዝ ለናንተ የሚሆን ስፍራ አለ። ጊዜ ይፈጃል። ተስፋ ሳትቆርጡ ግን ታግሳችሁ መጠበቅ አለባችሁ።
You are in British, there's still a place for you, but waiting for those opportunity to come, it will take time.
የኦስቲን ከተማ ምክር ቤት አባል ኦባላ ኦባላ ከፊቱ አራት የሥራ መታት ይጠብቁታል። እኔ ለአመታት የከተማዋን ነዋሪዎች ችግር ለመፍታት እንደሚያውላቸው ይናገራል።
My next 4 years plan is tackling the issue that affecting the people of Austin here, like housing.
የቀጣይ አራት አመታት እቅዴ የኦስቲን ከተማ ነዋሪዎች የገጠማቸው ያሉ የቤት ችግሮችን የመሳሰሉትን መፍታት ነው። ተጨማሪ መኖሪያ ስፍራዎች መገንባት አለባቸው። የተለያየ ባህል ያላቸው ማህበረሰቦች ቁጥር እያደገ ነው። በስራ ምክንያት ስደተኞች፣ ፍልሰተኞች ብሎም በዚያ ሀገር የተወለዱ ሰዎች ከተለያዩ የአገሪቱ ክፍሎች ወደ ኦስቲን ከተማ ለመምጣት እቅዳላቸው። ስለዚህ የመጀመሪያው እቅዴ ተጨማሪ ቤቶች እንዲገነቡ ማበረታታት ነው። በሁለተኛ ደረጃ በኦስቲን ከተማ የህፃናት የቀን መዋያ እንዲኖር ለማድረግ እጥራለሁ። የልጆች መዋያ ከሌለ አንድ ሰው ወደ ስራ ለመሄድም ሆነ ለማግኘት ይቸግራል። ይቺን ውብ ከተማ ከየትኛውም ስፍራ የመጣ ሰው ከቻይናም ይሁን ከኢትዮጵያ፣ ከኤርትራም ሆነ ከደቡብ ሱዳን የበለጠ በወዳጅነት የምትቀበል እንድትሆንም እፈልጋለሁ። ይሄ ትልቁ ህልሜ ነው። ሌላው ቅዴ ስደተኞች አሜሪካ ውስጥ ያለንን ስም መቀየር ነው። ስደተኞች ወደ አሜሪካ በሚመጡበት ጊዜ ጥሩ ነገሮችን አይሰሩም። ለማዳረስ የሞከርኩት ያለሁት መልእክት ስደተኞች እዚህ ሀገር እድገት ክፍል መሆናቸው ነው። ካለ ስደተኞች አሜሪካ በቅጡ መንቀሳቀስ አትችልም። ይቺ ሀገር የስደተኞች ምድር ናት። የእያንዳንዱ ሰው ህልምም ሆነ ህይወት ዋጋ አለው።
function all without immigrant.
ኦባላ ኦባላን የመሰሉት ለድል መብቃታቸው በሚኔሶታ ግዛት ውስጥ ያሉ ስደተኞችን እየጨመረ የመጣ ተጽዕኖ ፈጣሪነት ተቋም ያድርገው የሚመለከቱት ጥቂት አይደሉም። ከዚህ በላይ ግን በመታገልና በትጋት የማይደረስ ህልም እንደሌለ አብነት ከተፈለገ ኦባላ ኦባላን የሚጠቅሱ በርካቶች ይመስላል።
ባይሪክ ለጎነሽ ተፈደሻ ተከበ
ድምጽ ዋሽንግተን ዲሲ ከሚተላለፍላችሁ ካቢና ቤ ጋራችሁ አላችሁት ምርጫችሁ አድርጋችሁን አብራችሁን ስለምታመሹ እናመሰግናለን። ወደ ሌላ ዘገባ እንለፍ። ኤልሻዳይ ግርማ በአትላንታ ጆርጂያ የቴክኖሎጂ ኢንስቲትዩት የሶስተኛ ዓመት የአካባቢያዊ ምህንድስና ተማሪና የግሪን ኢትዮጵያ የድረገጽ እንቅስቃሴ መስራች ናት። ከተመሰረተ አጭር ጊዜ የሆነው የግሪን ኢትዮጵያ እንቅስቃሴ በታላቁ ግድብ ያንበጣ ወረርሽኝና እንዲሁም የእንቦጭ አረም ያሉ ሀገራዊ ጉዳዮች ላይ ሲንቀሳቀስ የቆየ ሲሆን በአሁን ወቅት ደግሞ ከዘንቢል መልስ የሚል ዘመቻ ጀምሯል። ከዘንቢል መልስ ኢትዮጵያን ከፕላስቲክ ከረጢቶችና ምርቶች ነጻ በማውጣት አካባቢን የማጽዳት ዓላማ ይዘው የሚንቀሳቀስ ዘመቻ ነው። ዘንቢልን የመሳሰሉና በድጋሚ ጥቅም ላይ የሚውሉ እንዲሁም አርጅተው ሲጣሉ አካባቢን የማይበክሉ መገበያያዎችን ሰዎች እንዲጠቀሙ እያስተዋወቀ ይገኛል። ከኤልሻዳይ ግርማ ጋር የነበረኝ ቆይታ በአጭር መሰናዶ እንደሚከተል ይሰማል። በኤልሻዳይ ግርማ የተመሰረተው የዘንቢል መልስ ዘመቻ በተለያዩ ማህበራዊ ሚዲያዎች ላይ ታዋቂና ተጽዕኖ ፈጣሪ ግለሰቦች ዘንቢል ይዘው ሲጠቀሙ የሚያሳይ ምስሎችን በማሰራጨት ግንዛቤ ለመፍጠር እየተንቀሳቀሰ ነው። ዘንቢል ከሰሌን የሚሰራና ለረጅም ጊዜ የሚያገለግል ከረጢት ሲሆን ከገበያ ርቆ ሙሉ ለሙሉ በፕላስቲክ ከረጢቶች ከተተካ ጥቂት 10 ዓመታት አለፉት። በአካባቢ ጥበቃ ዙሪያ የሚንቀሳቀሰው ግሪን ኢትዮጵያም ተመልሰው ጥቅም ላይ መዋል የሚችሉ ዘንቢልና የጨርቅ ከረጢቶችን ወደ ገበያው ለማምጣትና ፌስታል በአካባቢ ላይ እየጣለ ያለውን ተጽዕኖ ለመቅረፍ ስለጀመረው ጉዞ ኤልሻዳይ ታስረዳለች።
የዘንቢል መልስ ዘመቻ ዋናው ኢትዮጵያን ከፕላስቲክ ነጻ ለማድረግ ነው። ዘንቢልን እንመልስልን። ዘንቢል አሁን ከሰኔል ነው የሚሰራው። ሰኔል ደግሞ ቶሎ ሊበሰብስ የሚችል እቃ ነው። ከዛም በተጨማሪ ደግሞ ያው አብጃዲ የሚሰሩ እንዲሁም ደግሞ ከወረቀት ቦርሳዎች ሪሳይክል ከተደረጉ የወረቀት ቦርሳዎች የሚሰሩ የእቃ መያዣ ዘዴዎች አሉ እና እነሱን እንመልስ በሚል ነው ዘመቻው ማለት ነው። እና ፕላስቲክ ደግሞ ምን ያህል ጎጂ እንደሆነ በአካባቢ ማህበራዊ እና ተፈጥሯዊ ችግሮች አሉት እና ይህንን በማስመልከት ኢትዮጵያዊ የፕላስቲክን ጉዳት በማወቅ እና በማስተማር የዘምቢልን መልስ በሚል ዘመቻን የጠራት ነው።
ኤልሳዳይ የፕላስቲክ ፌስታሎችም ሆነ ሌሎች እቃዎች ከተወገዱ በኋላ ከ400 ዓመት በላይ በመሬት ውስጥ ሳይበሰብሱ ሊቆዩ እንደሚችሉ በመጥቀስ አካባቢንና ተፈጥሯዊ ስነ ምህዳርን እንዳለ ይዞ ለማቆየት ወደ ሌሎች አካባቢን ወደማይገዱ አማራጮች መሻገር እንዳለብንም ታስረዳለች።
የፕላስቲክ ከረጢት ጉዳቶች እንግዲህ ከአገራቱ ዓለምና የአየር ንብረት ለውጥን የሚያጠቃ ችግር ነውና አሁን ለምሳሌ ስናይ በየአመቱ ከሚመረቱ ቢያንስ 300 ሚሊዮን ቶን ፌስታሎች ውስጥ በዓለም ውስጥ ማለት ነው 50% አንድ ጊዜ ብቻ የምንጠቀማቸው ፌስታሎች ናቸው። ማንኛውም አይነት ፕላስቲክ ደግሞ ለመበስበስ 450 ዓመታት በላይ ሊወስድ ይችላል። እንዲሁም ዩኤን እንዳደረገው ጥናት በፈረንጆች አቆጣጠር 2050 ውቅያኖስ ውስጥ ካሉት አሳዎች ውቅያኖስ ውስጥ ያለው ፕላስቲክ መጠን ይበዛል ይባላል። እና የፕላስቲክ ሰራበት ንጥረ ነገር ደግሞ ለጤና ጥሩ አይደለም። የአየር ንብረት ለውጥ ደግሞ የዓለም ሙቀት መጠን ይጨምራል ቀስ በቀስ ማለት ነው። ከዛም በተጨማሪ ደግሞ እነዚህ የሚወጡት ንጥረ ነገሮች ወይም ኬሚካሎች የሚቃጠልበት አካባቢ ላይ ጭስ በማምጣት እና የሚተኑት ንጥረ ነገሮች የጤና ችግር ያመጣሉ። ሳምባ እና የልብ የተለያዩ አይነት በሽታዎች የሚያመጡ ናቸው ማለት ነው። ኢትዮጵያ ውስጥ ብቻ ደግሞ ባለፉት 10 ዓመታት ብቻ የምንጠቀማቸው ፕላስቲኮች በጣም በዝተዋል። እንዲሁም በ15% ብቻ ባለፉት 10 ዓመታት ጨምሯል። 15% ብዙ ነው እንግዲህ። እና ይሄ የሚያሳየው ደግሞ የፕላስቲክ መጠናችን እየጨመረ ነው። እነዚህ ፕላስቲኮች ደግሞ የተለያዩ አይነት እንስሳቶች ሊመገቧቸው ይችላሉ። እርሻ ላይም የሚያመጣው ጉዳት አለ። እነሱ በሚመገቡት ጊዜ ደግሞ ምግብ ፈንሰል ገባ ማለት እኛም እንመገባቸው አለብን ማለት ነው።
ኤልሳዳይ ከዘንቢል መልስ ዘመቻ ከአካባቢ ጥበቃ በተጨማሪም ሰፊ የስራ እድል ለወጣቶችና ሴቶች ሊፈጥር ይችላልም ትላለች።
ብዙ ኢትዮጵያዊ ፌስታል እየተጠቀመ ነው ያለው። ብዙ የፌስታል የሚያቀርቡም የተለያዩ ድርጅቶች አሉ። እና እኛ ማድረግ የምፈልገው ልክ እንደ ድልድይ ሆነ ወይም ደግሞ ኢትዮጵያ ውስጥ ለብቻቸው ሴቶችን ሊሆን ይችላሉ የተለያዩ ማህበረሰቦች ዘንቢልን የሚያመርቱ ከረጢቶችን የሚሰፉ ሰዎች ጋር ማገናኘት ነው የምንፈልገው። እና የሚገርመው ነገር ደግሞ የዘንቢል ራሱ ብዙ አይገኝም አዲስ አበባ ውስጥ በተለይ የፕላስቲክ ነው መረት ጀምሯል። እና የፕላስቲክ ዘንቢል ደግሞ ያው ችግሩን ያባብሰዋል እንጂ አይጠቅምም። ምክንያቱም የፕላስቲክ ዘንቢልን ደጋግመን መጠቀም ብችልም መጨረሻ ላይ ሲጣል ፕላስቲክ ነው። እና ዘንቢል አምራቾች የተለያዩ የኢትዮጵያ ክፍሎች ላይ ይገኛሉ። ይሄ ዘመቻ እንዲሁም በኢኮኖሚ ዘርፍ ላይ በጣም ይረዳል ይችላል።
ከዘንቢል መልስ ዘመቻ ቤቲጂ ዘሪቱ ከበደ እማማጽዮንን የመሳሰሉ ተጽዕኖ ፈጣሪ ግለሰቦችን በመጠቀም ዘንቢልን መልሶ ለማምጣት እየተንቀሳቀሰ ሲሆን በተጨማሪም ከፕላስቲክ ጋር ተያይዞ በሀገሪቱ ውስጥ ያለው ህግ እንዲቀየርም እየጣረ መሆኑን ኤልሻዳይ ታስረዳለች።
በፈረንጆች አቆጣጠር በ2007 ወይም ከ13 ዓመታት በፊት አንድ ህግ ወጥቶ ነበርና ይሄ ህግ ምንድነው የሚለው ከ0.03 ሚሊሜትር በታች የሆኑ ፕላስቲክ ከረጢቶችን ወይም ፌስታሎችን አገር ውስጥ መስራትም ማስገባትም መጠቀም አይችልም የሚል ህግ ወጥቶ ነበር። ቢሆንም ግን ህጉ በስነስርዓት አልተገበረም እና ለውጥ አላመጣም። ፌስታሎች አሁንም እያየን ነው። አሁን የሚደረገው ዘመቻ ዲጂታል ካምፔኑ የጀመረው በቅርብ ጊዜ ነው። ግሎባል ፔፐርስ ባለፈው ዓመት በ2019 ድረገጽ ላይ ያለ አቤቱታ ማካሄድ ደግሞ አስጀምሮታል ማለት ነው። ከ10,000 በላይ ፊርማዎችን አግኝቷል የፔቲሽን። አሁን ያ ግሩፕ ከኢትዮጵያ የአካባቢ የደንና የአየር ንብረት ለውጥ ኮሚሽን ጋር አብሮ ጎን ለጎን በመስራት በጃንዋሪ 2020 በፈረንጆች አቆጣጠር የረቂቅ ህግ ወይም ደግሞ የህግ ማስታወቂያ ሊወጣ ችሏል። እና ይሄ ህግ ኢትዮጵያ ከፕላስቲክ በተለይ ደግሞ አንድ ጊዜ ብቻ ከምንጠቀማቸው ፕላስቲኮች ነጻ እንድትሆን የሚያደርግ ህግ ወደ ፓርላመንት ተልኮ አስተያየት ሰጥቶት ተመልሷል። እና ከ6 ወር በኋላ እውን ይሆናል በማለት ነበረ። ቢሆንም ግን ያው በኮሮና ቫይረስ ምክንያት ትንሽ ቀስ ሊል ይችላል ማለት ነው።
ኤልሻዳይ ግርማ አሁን ላይ በማህበራዊ ድረገጾች ላይ ያለው ከዘንቢል መልስ ዘመቻ በቀጣይ ወደ ህብረተሰቡ ዘንድ ወርዶ ግንዛቤ ለማስጨበጥ በሰፊው እንደሚሰራም ጠቁማለች። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ጋቢና ቤጋናችሁ ያላችሁት። ከ180 በላይ የሚሆኑ ሰዎች ህይወት ካለፈበትና በሺዎች የሚቆጠሩ ሰዎች ላይ አካላዊና ስነ ልቦናዊ ጉዳት ካደረሰው የቤሩት ፍንዳታ በኋላ ሰዎች ህይወትን እንደ አዲስ ለመጀመር እየታገሉ መሆናቸው ተሰምቷል። ብዙዎችም በእያላቸው ሙያ የቤሩት ፍንዳታ ተጠቂዎችን ለማገዝ እየተንቀሳቀሱ ነው። በፍንዳታው የተነሳም ህይወታቸውና አካላቸውን ያጡትም ቁጥር ስፍር የላቸው። ፍንዳታው የብዙዎችን መልክና ቁመና ቀይሯል። ከወደ ቤሩት ታዲያ የፕላስቲክ ቀዶ ጥገና በጎ ፈቃደኛ ሐኪሞች ችሎታቸውን በመጠቀም የተጎጂዎችን ገጽታ የመመለስ የበጎ ፈቃድ ህክምና አገልግሎት መጀመራቸው ተሰምቷል። ሀብታም ስዩም የኤኤፍፒን ዘገባ ያስደምጠናል።
ወራት በፊት በቤሩት በተፈጠረው አስፈቃቂ ፍንዳታ ሲያባ ከ180 ሰዎች በላይ ሲሞቱ በሺዎች የሚቆጠሩ ሰዎች ለአካላዊና ስነ ልቦናዊ ቀውስ ተጋልጠዋል። ይሁንና የተረፉት ሰዎች ህይወትን ለመቀጠል አካላዊና ስነ ልቦናዊ ጠባሳቸውን ለማደስ መንገድ ጀምረዋል። የ58 ዓመቷ ጆማናም በፍንዳታው ወቅት በተወረወሩ ጠርሙሶች ሰውነቷ ብዙ ቦታ ተቆራርጧል።
እዚህ ጋር ተቀጥቅጫለሁ። ቁስሌ ደግሞ በጣም ትልቅ ነበር። ሐኪሙ ምስጋና ይግባውና ቁስሉ በ10 ቀን ውስጥ ድርቅ አለልኝ። ጆሬ ካንገቴ ጀምሮ ክፍት ነበር። እጄ፣ እግሬ፣ መላ ሰውነቴ፣ ዳሌ ሁሉ ቦታ ተሰፍቶ ነው። ኩላሊቴ ደም ቋጥሮ ነበር። አሁንም ድረስ መላ ሰውነቴ እንደተቀጠቀጠ አይነት ስሜት ነው የሚሰማኝ።
ጆማና ፍንዳታው ሲከሰት በአሽራፍ አካባቢ በሚገኘው መኖሪያ ቤቷ ውስጥ ነበረች። ጭንቅላቷ ላይ በደረሰባት አደጋ ምክንያት ሙሉ ለሙሉ በደም ተጠምቃ እንደነበረም ታስታውሳለች። ከአደጋው በኋላም 70 ቦታ ተሰፍታለች።
ልጄ ነች ሆስፒታል የወሰደችኝ። ሆስፒታል ውስጥ በሺዎች የሚቆጠሩ ሰዎች በየቦታው ወዳድቀው ነበር። እነሱን ሳይ እኔ የደረሰብኝ መቆራረጥ ስለነበረ እኔ እኮ በጣም እድለኛ ነኝ አልኩ። ምክንያቱም በአደጋው አይናቸውን ያጡ ነበሩ። ልጄ እጄን ይዛ ነርሷ እንድትሰፋኝና ደሙ መፍሰሱን እንዲያቆም ስትጨቃጨቅ ነበር።
በወቅቱ ከአደጋው ግዝፈት የተነሳ ሆስፒታሎች እጅግ ተጨናንቀው ነበረ። አደጋውን ተከትሎም በሊባኖስ የአደጋውን ሰለባዎች ለማገዝ ብዙዎች ተንቀሳቅሰዋል። ይሄ ደግሞ የፕላስቲክ ቀዶ ጥገና አድራጊ ሐኪሞችን ይጨምራል። ጆማናም ከነዚህ በጎ ፈቃደኛ ሐኪሞች ጋር በመገናኘቷ በሰውነቷ ላይ ያሉት ጠባሳዎች እየተነሱላት ነው።
ሆስፒታል ውስጥ ለ3 ቀን አደርኩ። ሁኔታ ሁሉ እጅግ ከባድ ነበር። ሰውነቴ እጅግ ተቀጥቅጦ ስለነበረ ነፍሴ የምትወጣ መስሎኝ ነበር። ቢሆንም ግን እኔ ከሌሎቹ አንጻር ሳስበው በጣም ደህና ነኝ፣ እግዚአብሔር ይመስገን።
ጆማና በደረሰባት ጉዳት ምክንያት በተለያዩ የሰውነት ክፍሎቿ ላይ በተደረገላት ቀዶ ሕክምና ብዙ ቦታ ጠባሳ አላት። እንዳስፈላጊነቱም በፕላስቲክ ቀዶ ጥገና ለመሸፈን ተስፋ አድርጋለች።
እነዚህ ጠባሳዎች ቢጠፉልኝ ደስ ይለኛል። ባይጠፉም ግን ብዙም አልጨነቅም። ከኔ በላይ ትልልቅ ጠባሳ የደረሰባቸው ሕፃናት ልጆችን አይቻለሁ። እነዚህ ሕፃናት እጅግ አስከፊ የሆነ ጠባሳ ነው የደረሰባቸው። ገና ታዳጊዎች ናቸው እነሱ። ይሄ አሰቃቂ ትውስታ በአካላቸውም በአእምሯቸውም ተቀርጾ መቀመጡ ነው። እንግዲህ
ጆማና እድለኛ ናት። ፍንዳታው ከ6000 በሚልቁ ሰዎች ላይ አደጋ ደርሷል። ከነዚህ ውስጥም ጥቂት የማይባሉት የአካል ጉዳት አጋጥሟቸዋል።
አድማጮቻችን ለእናንተ ይሆናሉ ብለን ከሳምንት ውስጥ ከተሰሙት መካከል መራርጠን ያዝንላችሁን ፕሮግራሞች እዚህ ጨረስን። ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በጥንቅሩ፣ ትዝታ በላቸው በአርትዖቱ አብረናችሁ አምሽተናል። በነገው ምሽት በመደበኛ መርሃ ግብራችን እስከምንገናኝ ድረስ በጀመርነው ሙዚቃ እንሰናበታለን። ደህና ሁኑ።
I'm gonna.